Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። በጋቢና ከመስታወት አረጋው ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በምሽቱ የጋቢና ጉዞ ሊጠናቀቅ ከአንድ ሳምንት ያነሰ ጊዜ የቀረው የአውሮፓውያኑ ዘመን 2016 በኢትዮጵያ ፖለቲካና ምጣኔ ሀብት ዙሪያ እንገመግማለን።
ሀገሪቱ ውስጥ ትልቅ ችግር ነው የምለው እኔ ባለፈው ዓመት የደረሰው የረሃብ አደጋ ነው።
የፖለቲካ ተንታኙ ዶክተር ደረሰ ጌታቸው ከኒውዮርክ የጋቢና እንግዳችን ይሆናሉ። የኢትዮጵያ መንግስት አመቱን እንዴት ይገመግመዋል?
ወደ 10.2 ሚሊዮን የሚሆን ህዝብ በአብዛኛው በራስ አቅም መንግስትና ህዝብ ተቀናጅተው ይህንን ጭምር መቋቋም የቻሉበትና የአንድም ሰው ህይወት እንዳያልፍ የሆነበት ሁኔታ ነው ያለው። ከዛም ውስጥ ወጥተን ነው በዚህ አመት ወደ 11.5 አካባቢ የሚጠበቅ እድገት ይኖራል ተብሎ ነው የሚጠበቀው።
የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ቃል አቀባይ አቶ መሐመድ ሰይድን ማነጋግረናል። እናንተስ የኢትዮጵያን ጉዞ እንዴት ትገመግማላችሁ? ፌስቡክ ላይ አሁኑኑ አስተያየቶቻችሁን ላኩልን። አት ቪኦኤ አምሃሪክ ላይ መልእክቶቻችሁን በመቀበል ላይ ነን።
በሌላኛው ዘገባችን ደግሞ በፀሐይ የኤሌክትሪክ ኃይል ለማመንጨት በአፍሪካ የተያዙ ጥረቶችን የሚዳስስ ዘገባም አካተናል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ። ዜናውን ይዤ ተመልሼ መጥቻለሁ። መስታወት አድራጋው ነኝ። አልሻባብ ከብታችንን እየዘረፈ አሰቃየን ሲሉ የሶማሊያ ገበሬዎች አማረሩ። አልሻባብ የተወሰኑ ጎሳዎችን ኢላማ አድርጎ ከብታቸውን በተቀነባበረ መንገድ እየዘረፈ ነው ሲሉ የጁባላንድና የጋል ሙዱድ ክፍለ ግዛት ገበሬዎች ተናግረዋል። አልሻባቦቹ በያዟቸው አካባቢዎች አስተዳደራችንን ይቃወማሉ የሚሏቸውን ጎሳዎች ለማደየት ተነስተዋል ሲሉ ገበሬዎቹ ወንጅለዋል። ከኪስማዩ በስተምዕራብ ባሉ ገጠር አካባቢዎች ከብት አርቢዎች አልሻባብ እንዳይዘርፏቸው እየተከላከሉ መሆኑንና ውጊያው ለሁለተኛ ሳምንት መቀጠሉን ለማወቅ ተችሏል። ካለፈው ሳምንት ጀምሮ ከ20 የሚበልጡ ሰዎች መገደላቸውን ባለስልጣናት ገልጸዋል። በሌላ ወገን እስራኤል ዩናይትድ ስቴትስን የሰፈራ ግንባታው እንድታቆም የጸጥታ ምክር ቤቱ ያሳለፈውን ውሳኔ በመሻር ድምጿን ባለመጣሏ አሁን በከባድ ሂስ መጥረቧን ቀጥላለች። ባለፈው ሳምንት ምክር ቤቱ ባሳለፈው ውሳኔ የኦባማ አስተዳደር በሀገሬ ላይ አብሮባታል ሲሉ በዋሽንግተን የእስራኤል አምባሳደር ሮን ደርመር ወንጅለዋል። በጣም አስከፊው ነገር በህብረት የተፈጸመው ተግባር መሪዋ ዩናይትድ ስቴትስ መሆኗ ነው። በጣም አሳዛኝና አሳፋሪ ምዕራፍ ነው ሲሉ የእስራኤሉ ዲፕሎማት ለሲኤንኤን በሰጡት ቃለ መጠይቅ ወቅሰዋል። መንግስታቸው ዩናይትድ ስቴትስ ስለፈጸመችው ተግባር ግልጽ ማስረጃ አለው ያሉት አምባሳደሩ ለመጪው የዶናልድ ትራምፕ አስተዳደር ለማሳወቅ ፈቃደኞች ነን፣ እነሱ ደግሞ ከፈለጉ ህዝባቸውን ማሳወቅ ይችላሉ ሲሉም አክለዋል። እስራኤል ምስራቅ ኢየሩሳሌምን ጨምሮ በያዘቻቸው የፍልስጤም ግዛቶች የሰፈራ ግንባታዎቿን በሙሉ በአስቸኳይ እንድታቆም የሚጠይቀውን ውሳኔ የተባበሩት መንግስታት የጸጥታ ምክር ቤት ያሳለፍነው ባለፈው አርብ ነበር። ውሳኔውን የመሻር ድምጽ ያላት ዩናይትድ ስቴትስ ድምጿን በማቀብ ውሳኔውን እንዲያልፍ አስችላለች። እንደ አውሮፓውያን አቆጣጠር ከ1979 ዓ.ም ወዲህ እስራኤልን በሰፈራ ግንባታ ፖሊሲዎቿ ምክንያት የሚያወግዝ ውሳኔ ሲተላለፍ ይህ የመጀመሪያው ነው። ወደ መጨረሻው ዜና ስናልፍ ሳውዝ ኮሪያ ወይም ደቡብ ኮሪያ ውስጥ ከስልጣናቸው የተነሱት ፕሬዚዳንት ፓርክ ጉዌንሂ በተጠመዱበት በሙስና ቅሌት ሳቢያ 29 የሀገሪቱ ምክር ቤት አባላት ከገዢው ሱኔሪ ፓርቲ ተገንጥለው አንጃ አቋቁመዋል። የምክር ቤት አባላቱ አዲሱ ወግ አጥባቂ የለውጥ ፓርቲ ብለው የጠሩትን ፓርቲያቸውን በመጪው ጥር ወር አጋማሽ ይፋ ያደርጋሉ ተብሏል። አዲሱ ፓርቲ ከሚቀጥለው ፕሬዚዳንታዊ ምርጫ አስቀድሞ በገዢው ፓርቲ የተከፉ ወግ አጥባቂ መራጮችን ድጋፍ እናሰባስባለን ብሎ ተስፋም አድርጓል። አዲሱ ፓርቲ ስራቸውን አጠናቀው የሚሰናበቱትን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ፕሬዚዳንታዊ እጩ እንዲሆኑ ለማግባባት ሳይሞክር እንደማይቀርም ተወርቷል። ሚስተር ባን ፕሬዝዳንትነት ይፈልጉ አይፈልጉ የተናገሩት ነገር የለም። በቅርብ ለቪኦኤ በሰጡት ቃል ማናቸውም ውሳኔ የማደርገው የዋና ጸሐፊነት የስራ ዘመኔን ካጠናቀቅኩ በኋላ ነው ማለታቸው ይታወሳል። እንግዲህ ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ዝግጅቶቻችን ልመልሳችሁ።
ከአሜሪካ ድምጽ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በመገባደድ ላይ ያለው የአውሮፓውያን ዘመን 2016 በኢትዮጵያ ፖለቲካና ምጣኔ ፈታኝ ወቅት እንደነበር ተንታኞችና መንግስት እንደዚሁም ሌሎችም ይገመግማሉ። በእርግጥ ሁኔታዎች አሁን ያሉበት ይዞታ ላይ የተለያዩ ሐሳቦች ቢሰሙም በምሽቱ ዝግጅት በተለይ በመላ ሀገሪቱ ከአስር ሚሊዮን በላይ ዜጎችን ለአስቸኳይ የምግብ ተረጅነት ያጋለጠውን ድርቅና የጸረ መንግሥት ተቃውሞዎችን ተጽዕኖ እንገመግማለን። ጽዮን ግርማ አንድ የፖለቲካ ተንታኝን አነጋግራ ቀዳሚውን ዘገባ አጠናቅራለች።
12 ወራትና 365 ቀናት ያሉት የአውሮፓውያን ዓመት ተጠናቆ አዲሱ 2017 ሊገባ የአንድ ሳምንት ጊዜ ብቻ ነው የቀረው። በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው በዚህ ዓመት በኢትዮጵያ የተከናወኑ ጉዳዮችን አጠር አድርገው እንዲዳስሱልኝ ጠየኳቸው።
በኢትዮጵያ ባለፈው የፈረንጆች ዓመት በዚህ በ2018 በጣም ብዙ ጉዳዮች ናቸው የተከናወኑት። እያንዳንዳቸውን እንግዲህ ማስቀመጥ አንችልም፣ ግን እኔ ሶስት አብይ ነገሮች የሆኑ ይመስለኛል። ሲሆን አንደኛ እንደ ችግሩ መጠንና ስፋት በጣም ሰፊ የሆነ የሚዲያ ሽፋን ያላገኘውና ግን አገሪቱ ውስጥ ትልቅ ችግር ነው የምለው እኔ ባለፈው ዓመት የደረሰው የረሃብ አደጋ ነው። በዚህ በዲሴምበር የወጣ ኢትዮጵያን የረሃብ አደጋ በሚመለከት የተደረገ ጥናት የሚያሳየው ሲሆን በዚህ ዓመት ብቻ ወደ 9.7 ሚሊዮን ህዝብ የአስቸኳይ እህል እርዳታ ይፈልጋል። ወደ 10 ሚሊዮን ህዝብ ማለት ነው። ከዛ ውስጥ በተጨማሪ 2.8 ሚሊዮን በግምት ወደ 3 ሚሊዮን ህዝብ ደግሞ በከፍተኛ የረሃብ አደጋ ውስጥ አለ። ፈረንጆቹ ሲቪር አኪዩት ማልኒትሪሽን የሚሉት ማለት ነው። በጣም ወደ 3 ሚሊዮን ህዝብ በጠቅላላው እንግዲህ ወደ 12 ሚሊዮን ህዝብ የምግብ አደጋ ስጋት ላይ አለ። ተጨማሪ ደግሞ ወደ 3.9 ሚሊዮን ህዝብ ወደ 4 ሚሊዮን ህዝብ የሚቆጠር የንጹህ የሆነ የመጠጥ ውሃና ለልብስ ለአገልግሎት የሚሆን ውሃ ለሳኒቴሽን እና ለሃይጂን የሚሆን ውሃ የለውም እና እኒህን ቁጥሮች ስትደምሪያቸው በዚህ አመት ውስጥ ከህዝባችን ወደ 17 ሚሊዮን ቆጠረው ህዝባችን የምግብና የመጠጥ ውሃ አደጋ ችግር ውስጥ ነው ያለው እና አብዛኛው ህጻናት፣ እናቶች በምግብ አስቸኳይ የምግብ እርዳታ የሚደረግባቸው ጣቢያዎች ውስጥ የዱቄት ወተት እየተበጠበጠ ግሉኮስ በእጃቸው ላይ ተንጠልጥሎ በሞትና በህይወት መሀል በጣር መሀል ያለፉበት ነው እና ይሄ ህዝብ ታሪኩ ያለፈበት ሰቆቃ አንደኛ በመንግስት የሚዲያ ጫና ይሄ ነገር እንዳይዘገብ በዓለም አቀፍም በሀገር ውስጥ ሚዲያ ተቋማትም እንዳይዘገብ በተደረገው ተጽዕኖ ለአደባባይ አልወጣም። በዚህ አመት ውስጥ ይህንን አደጋ ለመቋቋም ከውጭ የተደረገውን እርዳታ እንኳን ስታይ ትልቋ ለጋሽ ሀገር አሜሪካ በዚህ በፈረንጆች አመት ውስጥ ወደ 825 ሚሊዮን ዶላር ለኢትዮጵያ ለግሳለች። ከሷ ቀጥሎ የአውሮፓ ህብረት ወደ 220 ሚሊዮን ብር ለግሷል። ቀጥሎ የእንግሊዝ መንግስት ወደ 110 ሚሊዮን ብር ለግሷል። ይህንን ቁጥር ስትደምሪው ኢትዮጵያ የረሃብ ችግሯን ለመቋቋም ወደ 1.2 ቢሊዮን ገደማ ዶላር እርዳታ አግኝታለች እና አገሩ ምን ያህል ሰቆቃና ስቃይ ውስጥ እንዳለ ያሳይሻል።
ዶክተር ደረሰ እንደሚሉት ሀገሪቱ እነዚህን ችግሮች ይዛ ነው ወደ 2017 የምትሻገረው። ምክንያቱ ደግሞ የጠቀሱት ሪፖርት የወጣው በ2016 መጨረሻ በታህሳስ ወር የአሜሪካን ዓለም አቀፍ የእርዳታ ተራድኦ ድርጅት ዩኤስአይዲ ኢትዮጵያን በሚመለከት ውስብስብ አደጋ ላይ ናት ብሎ ያወጣው ሪፖርት ነው ይላሉ። ዶክተር ደረሰ በዚህ አመት በኢትዮጵያ ተከስቷል ያሉትን ዋነኛ ችግር እንዲያስቀምጡታል።
በዚህ አመት በሞላ ኦሮሚያ ቀጥሎ ደግሞ በአማራ ክልል በተለይ በጎንደር አካባቢ በመንግስት ላይ የተነሳው ህዝባዊ ተቃውሞ ነው። እንግዲህ የኦሮሚያውን ሲሁ በአዲስ አበባ ማስተር ፕላን መስፋፋት ተጀምሮ በኦሮሚያ ያሉ የኦህዴድ ካድሬዎች ቀጥሎም በዩኒቨርሲቲ ያሉ ኮሌጅ እና ያሉ ወጣቶች ባደረጉት ተቃውሞ ወደ ህዝባዊ ተቃውሞ ተቀይሮ በተለያዩ ኦሮሚያ ገጠር ከተሞችና ቀበሌዎች ውስጥ ህዝቡ ሰላማዊ ሰልፍ እያደረገ ተቃውሞውን እያሰማ በአንዳንድ ቦታዎች ደግሞ የመጓጓዣ መኪናዎችን እያቃጠለ መንገዶችን እየቆረጠ የንብረትና የፋብሪካ ተቋማት ላይ ሁሉ ጥቃት እስከ ማድረስ ደርሶ ህዝቡ ተቃውሞውን በጣም አደገኛ በሆነ መልኩ የገለጠበት ጊዜ ነው። ይሄ ትልቅ ክስተት ነው። ከዛ ቀጥሎ ደግሞ በአማራ ክልል በዚህ በወልቃይት የማንነት ጥያቄ ላይ የትግራይ ክልል ነው ወይ የአማራ ነው በሚለው በተነሳው ተቃውሞ በጎንደር ህዝብ ላይም በደረሰው ጥቃት ምክንያት አብዛኛው ህዝብ በአማራ ክልል ውስጥ እንዲሁ ከመንግስት የደህንነት ተቋማትና ወታደሮች ጋር ግጭት ውስጥ ገብቷል እና በመላው አማራና በኦሮሚያ ክልሎች ውስጥ ሰፊ የሆነ ህዝባዊ ተቃውሞ በመንግስት ላይ ደርሷል።
ይህ ተቃውሞ ቁጥሩ በውል አልታወቀ በርካታ ሰው መገደል፣ መታሰር፣ ንብረት መውደም፣ መፈናቀልና በአጠቃላይ ከፍተኛ የሆነ ቀውስ በሀገሪቱ ላይ እንዲከሰት ምክንያት ሆኗል ይላሉ ዶክተር ደረሰ አመቱን ወደ ኋላ መለስ ብለው ሲቃኙ። በሶስተኛነት የኢትዮጵያን ዓለም አቀፍ ግንኙነት ሲዳስሱ ደግሞ
የአፍሪካ ቀንድ የጂኦፖለቲካል ሁኔታ በጣም መቀየሩ ነው። በተለይ የመን ውስጥ በተነሳው በሁቲና በየመን መንግስት መሀል በተነሳው የሲቪል ጦርነት ሲቪል ዋር በአንድ በኩል ኢራን በሌላ በኩል ሳውዲ አረቢያ እና አጋሮቿ ባህሬንን፣ ዩናይትድ አረብ ኤምሬትስን እና ምዕራባውያኑን ጨምሮ በሚያደርጉት በዚህ ጦርነት በጣም ትልቅ ጦርነት የቀይ ባህርና የአፍሪካ ቀንድ እንደ ቋያ የሚነድ አካባቢ ሆኗል። ይሄ በተለይ ኤርትራን በዓለም አቀፉ ግንኙነት ያላትን ሚና በጣም ጨምሯል። እንግዲህ ሳውዲ አረቢያም፣ ዩናይትድ አረብ ኤምሬትስም፣ ካታርም እንዲሁም ሌሎችም ሀገሮች በአሰብ ወደብ እና በምጽዋ ወደብ ዙሪያ በሀኒሽ ደሴቶች ላይ የጦር ካምፕ የመገንባት ኤርትራን የጦር ዘመቻው አካል የማድረግ እና የገንዘብ እርዳታ የጦር መሳሪያ እርዳታ በመስጠት ከፍተኛ አቅም እንድትገነባ እያደረገ ነው። ይሄ የአዲስ አበባ ላለው መንግስት በጣም ከፍተኛ ራስ ምታትና የጭንቀት ምንጭ ሆኗል።
በአዲሱ ዓመት ጤና፣ ፍቅር፣ ሰላም ከእናንተ ጋር ይሁን። አሜን። ሰርታችሁ የምታፍሩበት ይሁን።
አሁን ደግሞ ከኢትዮጵያ መንግስት እንስማ። ኢትዮጵያ ወደ አዲሱ የአውሮፓውያን ዘመን ወደ 2017 የምትሸጋገረው ኤልኒኞ ያስከተለውን ድርቅ ተቋቁማና በሀገሪቱ የተፈጠረው ሁከት በተረጋጋበት ሰዓት መሆኑን የመንግስት ቃል አቀባይ ተናግረዋል። መንግስትና ህብረተሰቡ ስራቸውን በአዲስ መልኩ የሚመለከቱበትና የሚገመግሙበት የተሃድሶ ስልጠናዎችን በሀገሪቱ እየተከናወኑ እንደሆነ ቃል አቀባዩ አቶ መሐመድ ሰይድ ገልጸዋል። እስክንድር ፍሬው አነጋግሯቸዋል።
አንዳንድ አስተያየት ሰጪዎች እንደሚሉት በጎርጎሮሳውያን የዘመን አቆጣጠር አዲሱ 2017 ከቀናት በኋላ የሚገባው በኢትዮጵያ ያሉ ወቅታዊ ሁኔታዎች በንጥልጥል እንዳሉ ነው። አገሪቱ በ50 ዓመታት ውስጥ ያልታየ ከተባለው ድርቅ ተጽዕኖ ሙሉ በሙሉ አለማገገሟን እነዚህ አስተያየት ሰጪዎች ያምናሉ። ለወራት የተካሄደውን የተቃውሞ እንቅስቃሴ ተከትሎ የተፈጠሩ ሁኔታዎችም እልባት አለማግኘታቸውን ነው የሚናገሩት። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ በእነዚህ አስተያየቶች አይስማሙም። በጽህፈት ቤቱ የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ እንዳሉት አገሪቱ አስከፊውን ድርቅ በአብዛኛው በራሷ አቅም ተቋቁም አልፋለች።
ድርቁ ጋር በተገናኘ ከዚህ ቀደም ከነበረው ከምንታወቅበት ገጽታም ጋር በተገናኘ ወደ 10.2 ሚሊዮን የሚሆን ህዝብ በአብዛኛው በራስ አቅም መንግስትና ህዝብ ተቀናጅተው ይህንን ጭምር መቋቋም የቻሉበትና የአንድም ሰው ህይወት እንዳያልፍ የሆነበት ሁኔታ ነው ያለው። ከዛም ውስጥ ወጥተን ነው በዚህ አመት ወደ 11.5 አካባቢ የሚጠበቅ እድገት ይኖራል ተብሎ ነው የሚጠበቀውና በምርት ደረጃም ከወሰድ ነው
ከየትኛው አመት ማለት ነው በዚህ አሁን በያዝነው
የምርት ዘመን ከአምናው ጋር ስናነጻጽር 50 ሚሊዮን ኩንታል ልዩነት ያለው ምርት ይኖራል ነው የሚባለውና በዚህን ያህል ልዩነት ደግሞ ምርት ሲጠበቅ አጠቃላይ ኢኮኖሚውን ምን ያህል እንደሚያሳድገውና ለውጥ እንደሚያመጣ መገመት ይቻላል ማለት ነው።
ፖለቲካዊ ሁኔታዎችን በተመለከተም በተለያዩ የአገሪቱ አካባቢዎች የነበሩ ሁከቶችና የሰላም መደፍረሶች አሁን መወገዳቸውን አቶ መሐመድ ተናግረዋል። መንግስት አገሪቱ ቀደም ሲል የምትታወቅበትን ሰላም ለማምጣትና የተነሱ ጥያቄዎችን ለመመለስ ህብረተሰቡን ጭምር ያሳተፈ የተሃድሶ እንቅስቃሴ እያደረገ መሆኑንም አስታውሰዋል። የሥራ አጥነትና የልማት ጥያቄዎችን ለመመለስ እንደዚሁም የኪራይ ሰብሳቢነትን ችግር ለመቅረፍ ስራዎች እየተሰሩ መሆኑንም ገልጸዋል። በህዝቡ ውስጥ መረጋጋት እንዳይኖር የሚያደርጉ አስተሳሰቦችን ለመዋጋት እየተሰራ ነው ያሉትንም ጠቅሰዋል።
እንደ ህዝብ ህዝብን የማይወክሉ፣ ህዝብን የማይገልጹ፣ ህዝብን የማይመለከቱ ነገር ግን በህዝብ ስም የተለያዩ ቡድኖች የሚገልጿቸው የትምክተኝነትና የጠባብነት አደጋዎች አሉ። ይሄ ደግሞ ህገ መንግስቱን የሚጻረሩ ናቸው። እነዚህ የትምክህትና የጠበት የምንላቸው አስተሳሰቦች በህዝብ ውስጥ መረጋጋት እንዳይኖር፣ ሰላም እንዳይኖር፣ ብጥብጥ እንዲኖር፣ በህዝቦች መካከል ጥላቻ እንዲፈጠር፣ አንዱ ህዝብ ሌላው ህዝብ ላይ እንዲነሳሳ አጅቴት የሚያደርጉ ቡድኖች በውስጥም በውጭም ሪጀክትኒስት የምንላቸው ኃይሎችና መጠቀሚያ የሚያደርጉት አስተሳሰብ አለ። ይህ አስተሳሰብ እንዲኮሰምን ሰፊ የሆኑ ስራዎች ይሰራሉና ስለዚህ በህዝቦች ያለው የተለመደው ነባራዊው መቀራረብ፣ መቻቻል፣ አብሮ የመኖር እና የሀገራዊ አስተሳሰቡ የጋራ መግባባቱ የበለጠ እንዲጠናከር ከማድረግ አኳያ ሰፊ የሆኑ ስራዎች ይሰራሉ የሚል እምነት ነው ያለው። ከዚህ ጋር በተያያዘ አሁን እየተሰሩ ባሉ ስራዎች ከህዝቡ ጋር የጋራ መግባባቶች በመፍጠር ሂደት ሰፊ የሆኑ ተጨባጭ የሆኑ ለውጦች እየታዩ ያሉበት ሁኔታ ነው ያለው።
አቶ መሀመድ፣ ተቃዋሚ ፓርቲዎች ግን ለምሳሌ መንግስት በህዝቡ የተነሱ ችግሩ ጥያቄዎችን ከመፍታት አንጻር እየሄደበት ያለውን መንገድ ጭምር ይተቻሉ። አንደኛ የሚመለከታቸውን አካላት በሙሉ ባሳተፈ መንገድ፣ ሁሉን አቀፍ በሆነ መንገድ ውይይት መደረግና ለችግሮቹ ዘለቄታዊ እልባት መገኘት አለበት ነው የሚሉት። ሁለተኛ ኢህአዴግ ተሐድሶ በሚል ነው እንግዲህ ችግሩን ለመፍታት እየጣረ ያለው፣ ከላይ እስከ ታች ተሐድሶ እንቅስቃሴዎች እያደረኩ ነው በሚል። ነገር ግን የህዝቡን ጥያቄዎች ገና አልመለሰም፣ የህዝቡ ጥያቄ ሌላ ነው፣ መንግስት እየሄደበት ያለው መንገድ ሌላ ነው በሚል ይተቻሉ የተቃዋሚ ፓርቲዎች። ይህንን እንዴት ያዩታል እርስዎ? መንግስት እንግዲህ ይህ አመት፣ ይህ አሮጌው የፈረንጆች አመት፣ አሁን ከዚህ በኋላ አሮጌ የሚባለው ማለት ነው፣ የህዝቡን ጥያቄዎች ለመፍታት ከፍተኛ ጥረት ያደረገበት እንቅስቃሴዎች እየተደረጉ ያሉበት እንደሆነ ነው የገለጹት።
ከዚህ ከሚመለከታቸውን አካላት በስፋት ከማሳተፍ አኳያ በተገናኘ መንግስት ሁሉም ባለድርሻ አካላት በዚች ሀገር ውስጥ ይመለከተናል፣ ያገባናል ከሚሉ አካላት ጋር ለመነጋገር ለመወያየት በጋራ በሚያግባቡን ሀገራዊ ጉዳዮች ላይ ሀገራዊ አጀንዳዎች ላይ ወጥ የሆነ አስተሳሰብ እንዲፈጠር ለዘመናት እየሰራ ያለበት ሁኔታ ነው ያለው። ይህንኑ ደግሞ አጠናክሮ ለመቀጠልም በተለያየ ወቅት ቁርጠኝነቱን የገለጸበት ሁኔታ ነው ያለው እና በህዝብ ተሳትፎ የሚያምን መንግስት ነው። ህዝብን ማሳተፍ በተለይ በእኛ ሀገር ህዝብ በተወካዮቹም በቀጥታም የሚሳተፍበት ሁኔታ ነው ያለው። በቀጥታ ህዝብን ማሳተፍ እንደ መርህ አድርጎ የሚወስድ ነውና በልማቱ ህዝብ እንዲሳተፍ ይፈለጋል። በመልካም አስተዳደር ህዝቡ በሚያነሳቸው ችግሮች ዙሪያ ህዝቡ በቀጥታ ተሳትፎ በባለቤትነት ስሜት ተንቀሳቅሶ ይሄ ክራይ ሰብሳቢነት፣ ሙስና፣ ይሄ ሌብነት የምንለውንም ጉዳይ ከማስወገድ አኳያ ያለ ህዝቡ ተሳትፎ ተግባራዊ ሊሆን አይችልም። በዋናነት የአስተሳሰብ የአመለካከት ለውጥ ማምጣት ስለሆነ ህብረተሰባዊ የሆነ ለውጥ እንዲመጣ ነው ከዚህ ረገድ የሚፈለገውና ሰፋፊ ስራዎች ናቸው እየተሰሩ ያሉት። እንግዲህ መንግስት እየፈታቸው ያሉ ችግሮች ህብረተሰቡ ችግሮች ናቸው ብሎ ባመነባቸው ጉዳዮች ላይ ነው። ችግሮችንም ጭምር ከመለየት ጀምሮ ነው መንግስት ህዝቡን እያሳተፈ ያለውና ችግር ከመለየትም ህብረተሰቡም ደግሞ የችግሩ የመፍትሄ አካል ሆኖ እስከ መጨረሻው ችግሩ እስኪወገድ ድረስ አብሮ ከመስራት አኳያ መንግስት በዚህ ደረጃ በስፋት እየሄደበት ያለበት ሁኔታ ነው ያለው። ከዚህ ውጪም ለውጥ አይመጣም። ህብረተሰቡ ባልተሳተፈበት ሁኔታ ለውጥ ማምጣትም እንደማይቻል መንግስት በጥብቅ ያምናል፣ በጥብቅ እየሰራበት ያለበት ጉዳይ ነው ያለውና ስለዚህ አሁን መንግስት እያደረገ ያለው ተሐድሶ ጋር በተገናኘም በመሰረታዊነት የህብረተሰቡ ችግሮች እንዲፈቱ ከማድረግ አኳያ በተለያየ ወቅት ህብረተሰቡ ሲያነሳቸው የነበሩ ችግሮችን መንግስት አልፈታሁም ብሎ ነው የተነሳው። ስለዚህ አንዱ መንግስት ከችግሮች መላቀቅ አለብኝ ሲል ህብረተሰቡ ያነሳቸው ችግሮች መፈታት አለባቸው ከሚል ኮሚትመንት ነው፣ ከዚህ ቁርጠኝነት ነው የሚነሳውና ይሄ በትክክልም እየተሰራበት ያለ ነው። ጥልቅ ተሐድሶም በትክክለኛው አቅጣጫ እየሄደ ያለበት ሁኔታ ነው ያለው።
አቶ መሀመድ፣ አንድ የመጨረሻ ጥያቄ ላንሳ። ለምሳሌ እርስዎ እየገለጹልኝ እንደሆነ ሁኔታዎች እየተሻሻሉ፣ ለምሳሌ በሀገሪቱ የተፈጠረውን ወቅታዊ ሁኔታ ተከትሎ የመጡ ሁኔታዎች እየተሻሻሉና ነገሮች እየተረጋጉ መሄዳቸውን በዚህ ሁኔታ ውስጥም ነው ሀገሪቱ ወደሚቀጥለው የፈረንጆች ዓመት የምትሸጋገረው የሚል ነው የገለጹልኝ ነገሩ። ነገር ግን ተቃዋሚዎችና ሌሎች ወገኖች የሚያነሱት አንድ ማሳያ ይህ እየሆን አይደለም ለሚሉበት ማለት ነው የአስቸኳይ ጊዜ አዋጁ ባለበት ሁኔታ ነው በቀጠለበት ሁኔታ ነው ሀገሪቱ ወደሚቀጥለው ዓመት የምትሸጋገረው ወደሚቀጥለው የፈረንጆች ዓመት። ስለዚህ ይህ በራሱ ሁኔታዎች ወደ ቀድሞው ላለመመለሳቸው ማሳያ አይደለም ወይ ይላሉ? ምንድነው በዚህ ላይ ምላሽ?
የአስቸኳይ ጊዜ አዋጁ እንግዲህ በዋናነት አጠቃላይ የጸጥታው ኃይሉ ጥምረት ፈጥሮ ከህብረተሰባችን ጋር በጋራ ሆኖ ሀገራችን በቀደመ ሁኔታ ወደምትታወቅበት ሰላምና መረጋጋት የመመለስ ነው። በዚህ ረገድም ግትር አይደለም የአስቸኳይ ጊዜ አዋጁ። ከታወጀበት ጊዜ ጀምሮም በርካታ ማሻሻያዎችን እያደረገ ያለበት ሁኔታ ነው ያለው። እንደ ማሳያም ብንወስድ የዚህ የዲፕሎማቶች 40 ኪሎ ሜትር በላይ ሲጓዙ ማሳወቅ አለባቸው የሚለው የተሻሻለ ጉዳይ አለ። ከሞባይል ዳታ ጋር በተገናኘ ሌሎችም በተከታታይ የተሻሻሉ ከዚህ ጋር ተያይዘው የተሻሻሉ ሁኔታዎች ያሉበት ሁኔታ ነው ያለው።
የተሻሻሉ ሁኔታዎች ሲሉ የተነሱ ክልከላዎችንና
እሱ ክልከላዎች አሉ፣ ሌሎች ነጥቦች አሉ። ከአስቸኳይ ጊዜ አዋጁም ጋር በተገናኘ በቁጥጥር ስር ውለው የተሃድሶ ትምህርት ሲሰጣቸው የነበሩ አካላትም በህገ መንግስቱ ዙሪያ ዲሞክራሲያዊ መብቶችን እና መብትን ከማስጠበቅ አኳያ ዲሞክራሲያዊ እንቅስቃሴና የዚህ የአመጽ እንቅስቃሴ ልዩነታቸው ምን እንደሆነ የህገ መንግስቱ ዋና ዋና ምሰሶዎችን ከመረዳት አኳያ በቀጣይ ደግሞ በዚህ በሀገራችን ከያዘችው መካከለኛ ገቢ ከመድረስ አኳያ የህዳሴ ጉዞውን ከማስቀጠል ጋር የነበሩ ክፍተቶችን የግንዛቤ ክፍተቶች ምን እንደነበሩ በአግባቡ አስረድቶ ከዚህ አኳያ ግንዛቤ ሰጥቶ ወደ ህብረተሰቡ እንዲቀላቀሉና ገንቢ የሆነ ሚና እንዲጫወቱ ከማድረግ አኳያ በርካታ ለውጦች የታዩበት ሁኔታ ነው ያለው።
አቶ መሐመድ ሰይድ በመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜዎት።
እኔም አመሰግናለሁ።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የጋቢና ጉዞአችን ይቀጥላል። አስቀድመን ባሰማናችሁ በመገባደድ ላይ ባለው የአውሮፓውያኑ ዘመን 2016 የኢትዮጵያ የፖለቲካ ምጣኔን በተመለከተ ከመንግስትም ከተለያዩ ተንታኞችም ስናሰማችሁ ቆይተናል። በፌስቡክ ደግሞ የእናንተን አስተያየቶች እየደረሱን ነው። አሁንም ውይይቱ ቀጥሏል። ፌስቡክ አት ቪኦኤ አማሪክ ላይ ቀዳሚው አስተያየት ሰጫችን ጌታቸው በቀለ ነው። 11.5% እድገት 50 ሚሊዮን ኩንታል ምርት ማደግ ምን አይነት መንግስት ነው? ቁጥር መደርደር አያታክታቸውም ብሏል። አስተያየቱ የጌታቸው በቀለ ነው። ሌላኛው ደስታው ፔካዶ ደግሞ ህዝብ እየሰማችሁ አይደለም፣ ህዝብ የጠየቃችሁ መልሱ ሲል ለኢትዮጵያ መንግስት ባለስልጣናት አስተያየቱን ሰጥቷል። ወደ መጨረሻው የምሽቱ ዘገባችን እንለፍ። በበርካታ የአፍሪካ ሀገራት የሚኖሩ ሰዎች አስተማማኝ የሆነ የኤሌክትሪክ ኃይል ባለማግኘታቸው ሲቸገሩ ይታያሉ። የኤሌክትሪክ መስመር በደረጃቸው ያላለፈ ገጠራማ ቦታዎች በርካታ ናቸው። ባለፉት 5 ዓመታት የኤሌክትሪክ ኃይል ለሁሉም ለማዳረስ የሚቻልበትን መንገድ ሲያጤኑ የቆዩ ባለሙያዎች አዲስ ሀሳብ አፍልቀዋል። የዩናይትድ ስቴትስ መንግስትም በሚሊዮኖች የሚቆጠር ዶላር ይህንን እቅድ ተግባራዊ ለማድረግ መድቧል። ሄንሪ ሪጅዌል ያጠናቀረውን ዘገባ መስታወት አረጋው ይዛለች።
ወደ 600 ሚሊዮን የሚጠጉ በመላው አፍሪካ የሚኖሩ ሰዎች የኤሌክትሪክ ኃይል ያገኙ። በፀሐይ ጨረር የሚሰራው የኃይል ማመንጫ ይህንን ችግር ይቀርፋል ተብሎም ይጠበቃል። ገመድ አልባው ከጨረር የሚገኘው የኤሌክትሪክ ኃይል ወጪው ከእለት ወደ እለት እየቀነሰ መጥቷል። አሁን ተጠቃሚዎች የኃይል ማመንጫ መሳሪያው ለመከራየትና ለሚጠቀሙበት የኤሌክትሪክ ኃይል በአማካኝ በቀን ሲሰላ 50 የዩናይትድ ስቴትስ ሳንቲም ብቻ ነው እንዲከፍሉ የሚደረገው። ሉሞስ ግሎባል በናይጄሪያ ሞባይል ቴሌፎን ኔትወርክ በመንጻረ ቃል MTN የተንቀሳቃሽ ስልክ የኔትወርክ ዝርጋታ ላይ የሚሰራ ትልቅ ኩባንያ ነው። ይህንን በፀሐይ ጨረር የሚሰራ አዲስ ቴክኖሎጂ በናይጄሪያ ለመዘርጋት ቀላል እንደሆነ ነው የገለጸው። የድርጅቱ ስራ አስኪያጅ ኒርማራው
He puts the system on the roof. He puts the indoor unit in the home. There's a cable to connect in between them. It's a plug on both sides. You don't need to be an electrician or anything like this.
ከፀሐይ ጨረር የሚቀበለውን የኃይል ማሰባሰቢያ መሳሪያ በመኖሪያ ቤቶች ጣሪያ ላይ፣ ተቀጥያ መሳሪያዎቹ ደግሞ በቤት ውስጥ እንዲቀመጡ ይደረጋል። ሁለቱ መሳሪያዎች የሚገናኙት በኤሌክትሪክ ገመድ ነው። በሁለቱ መሳሪያዎች ላይ ደግሞ ገመዱን መሰኪያ ቀዳዳዎች አሉ። ሁለቱን ለማገናኘት የጠለቀ የኤሌክትሪክ ዕውቀት አያስፈልግም። ጨረር የሚቀበለው መሳሪያ በፀሐይ ብርሃን ኃይል ከሞላ በኋላ አገልግሎቱን ለማግኘት ገንዘብ መክፈል ያስፈልጋል። ያለምንም ውጣውረድ ተንቀሳቃሽ ስልክን በመጠቀም ክፍያውን መፈጸም ይቻላል።
የኩባንያው ሙሉ ወጪ የሚሸፈነው በዩናይትድ ስቴትስ መንግስት በሚተዳደረው ኦቨርሲስ ፕራይቬት ኢንቨስትመንት ኮርፖሬሽን በመጻረ ቃል ኦፒክ የተባለው ድርጅት ሲሆን በፕሬዝዳንት ባራክ ኦባማ የአፍሪካ ሀገራት ራሳቸውን ከችግር እንዲያወጡ ከነደፉት የገንዘብ አቅርቦት መንገዶች መካከል አንዱ ነው። በናይጄሪያ የሉሞስ ግሎባል ኩባንያ ስራ አስኪያጅ ኒርማራው
So $50 million OPIC money as debt towards systems that will take us to 250,000
ስለዚህ 20 ሚሊዮን ዶላር የሚሆነው የኦፒክ ብድር የፀሐይ ጨረር የሚቀበለውን መሳሪያ መዘርጋት ስራ ላይ ነው የሚውለው። በናይጄሪያ 250,000 የሚሆኑ መሳሪያዎችን ለመዘርጋት ያስችለናል ማለት ነው።
ካለ ኤሌክትሪክ ተሸካሚ መስመር የኤሌክትሪክ የኃይል አገልግሎት ለማስፋፋት ጥረት በሚደረግበት ወቅት የተለያዩ የአፍሪካ ሀገራት በሚሊየን የሚቆጠር ዶላር ባለገመዱን የኤሌክትሪክ ኃይል በመዘርጋት ላይ ይገኛሉ። ሴኔጋል በአፍሪካ ወደ 20 ሜጋዋት የሚያመነጨውንና ለ160,000 ሰዎች የኤሌክትሪክ ኃይል ማዳረስ የሚችለውን ትልቁን የኃይል ማመንጫ ጣቢያ በዚህ ዓመት በጥቅምት ወር አስመርቃለች። ቻርሎቴ ኦቢን ካልዲጃን ግሪንዊሽ የተባለው ኩባንያ ዋና ስራ አስኪያጅ ናቸው።
Chaque pays a besoin d'un mix énergétique diversifié. Dans le mix du Sénégal, le solaire a sa place.
ሁሉም ሀገሮች የኤሌክትሪክ ኃይል አቅርቦት ለማስፋፋት የተለያዩ መንገዶችን መጠቀም አለባቸው። በሴኔጋል ከፀሐይ ብርሃን የሚገኘው የኤሌክትሪክ ኃይል የራሱ የሆነ ስፍራ አለው። ብዙ ጊዜ የፀሐይ ብርሃን 40 ዲግሪ ላይ ነው የሚሆነው። ከእንግሊዝና ሰሜን ፈረንሳይ ካለው የፀሐይ ብርሃን ጋር ሲነጻጸር በሁለት ጥፍ ይበልጣል።
እንደ አውሮፓውያን አቆጣጠር በ2040 የብሔራዊ የኃይል አቅርቦት ኤጀንሲ ወደ 1 ቢሊዮን የሚሆኑ ነዋሪዎች ከሳህራ በታች በሚገኙ የአፍሪካ ሀገራት ባለገመድ የኤሌክትሪክ ኃይል ያገኛሉ ብሎ ገምቷል። ነገር ግን ግማሽ ሚሊዮን የሚሆኑት ሰዎች በውሃ ኃይል ከሚሰራው ባለገመድ የኤሌክትሪክ ኃይል ይልቅ ገመድ አልባውን ከፀሐይ ብርሃን የሚገኘውን ኃይል መጠቀም ይችላሉ። ባለሀብቶችም ከፀሐይ ብርሃን የሚገኘው ኃይል ክፍተቱን እንደሚሞላና ለአየር ንብረትም ደህንነት ከፍተኛ አስተዋጽኦ እንደሚኖረው ታላቅ እምነት አላቸው።
ዝነኛ ሙዚቀኛ ጆርጅ ማይክል በዚህ ባሳለፍነው ሳምንት መጨረሻ አርፏል። እንግዲህ ረፍቱን የሰላምና ሙዚቃ ያለበት ያርግለት። የጋቢና ጉዞአችን በዚህ ተጠናቋል። ምንም ችግር የለው፣ ሙዚቃ ባለበትም ያቆየው በሚወደው ፌስቡክ ላይ ቪዮ አማሪካ አስተያየቶቻችሁን ላኩልን። ሃሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው መስታወት አራጋውና
ሄኖክ ሰማእግዚር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቪል ያበሮ ነው። የጋቢና ዲጄ ፋቱ ጋር በመሆን እንሰናበታለን።
ጉዞአችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኛለን።